ሰላም ተነስተልን አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ዘይ መስተናገድ ጀምሯል። ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ።
ኢትዮጵያ እና አፍሪካኖስ ምንድነው በጣም ታላቅ በጣም ከባድ ነው የሚባለው ለታካሚዎችና ለታመሙት ሰዎች እና እነሱ አንደኛ ያሉ ብዙ ታካሚዎች ሆስፒታል ገብተው መድኃኒት አፎርድ ማድረግ አይችሉም እና ዲስቻርጅ ይደረጋሉ። ከሁሉም ደግሞ ህፃናቶች በካንሰር የተጎዱ በጣም ይጎዳሉ። ኪሞቴራፒ ኤክስፔንሲቭ ስለሆነ
በምሽቱ በገባሬ ሰናይ እንቅስቃሴ ላይ የተመሰረተ ወይም ደግሞ እዛ ላይ ስለሚሰራ አንድ ተቋም እናስተዋውቃችኋለን። አብይ ጉዳያችን እዛ ላይ ያተኩራል። ሌሎች የኢትዮጵያ የትራንስፖርት ጉዳይ እንዲሁም ደግሞ የተለያዩ ዘገባዎችና ጥንቅሮችን ይዘን ወደ እናንተ መጣነው። ኤደን ገረመው መስተናገዱን በመምራት ብርሃን ኃይሉ ስርጭቱን ከስቱዲዮ በማቀናበር አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። አስቀድመን የምናልፈው መግቢያችን ላይ ወዳስተዋወቅ ነው ድርጅትና ዘገባ ነው። ቢላቪድ ሚሽን ወይም ደግሞ የተወደደ ተልእኮ ይሰኛል። በዶክተር ቢኒያም ሁንዲቶን ሀብታሙ ስዩም አነጋግሯቸዋል። ይህ ተቋም የተለያዩ ወጣቶችን እና እንዲሁም ደግሞ በጤና ስራ ላይ የተሰማሩ በጎ ፈቃደኞችን በማስተባበር ወደ ኢትዮጵያ የተለያዩ ድጋፎችና እርዳታዎችን ያደርጋል። በቀጥታ የምናልፈው ወደ ዘገባው ነው።
ኢትዮጵያውያንን በጤና አገልግሎት ረገድ ለማገዝ በወጣት በጎ ፈቃደኞች ከተመሰረቱ ተቋማት መካከል አንዱ Beloved Mission ወይንም የተወደደ ተልእኮ ነው። የዛሬ 3 ዓመት ገደማ በአሜሪካን ሀገር ተመዝግቦ ስራ የጀመረው ተቋም አጋር መስራች ከሆኑት መካከል አንዱ የሆነው ዶክተር ቢኒያም ሁንዲቶ ኢትዮጵያ ውስጥ ከሚሰሩ የሕክምና ባለሙያዎችና ተማሪዎች ጋር የተደረገ የሐሳብ ልውውጥ ተቋሙን ለመመስረት ምክንያት መሆኑን ያወሳል።
የጀመርንበት ምክንያት መጀመሪያ ኢትዮጵያ ያሉትን ሐኪሞችና ነርሶችን ሶሻል ወርከሮችን ኢንተርቪው አደረግናቸው። ኢትዮጵያ ውስጥ እና አፍሪካኖስ ምንድነው በጣም ታላቅ በጣም ከባድ ነው የሚባለው ለታካሚዎችና ለታመሙት ሰዎች እና እነሱ አንደኛ ያሉ ብዙ ታካሚዎች ሆስፒታል ገብተው መድኃኒት አፎርድ ማድረግ አይችሉም እና ዲስቻርጅ ይደረጋሉ። ከሁሉም ደግሞ ህፃናቶች በካንሰር የተጎዱ በጣም ይጎዳሉ። ኪሞቴራፒ ኤክስፔንሲቭ ስለሆነ እና ይህን በተነሳኛ እዚህ ያለን ወጣቶች ሐኪሞች ዶክተሮች እዚያ ሜካስ ያለን ኦርጋናይዜሽን ኤስታብሊሽ አደረግን።
ዶክተር ቢኒያም Beloved Mission ከተመሰረተ በኋላ ኢትዮጵያ ውስጥ ከሚገኙ ጥቁር አንበሳ ሆስፒታልን ኢትዮ ሄልዝ አሊያንስን ከመሰሉ የህዝብ ጤና ተቋማት ጋር ሲሰራ መሰንበቱን ነግሮናል። ሲሰጣቸው የቆዩ አገልግሎቶችን አድማስም እንዲያስረዳል።
ተጀመረን አሁን ብዙ ለውጥ አግኝተናል። ኢትዮጵያ ውስጥ ብዙ ህጻናቶችን ለመርዳት እነዚህ ህጻናቶች ወደ ቤታቸው መመለስ ይችላሉ። ኢን ሾርት አማር ታይም ደግሞም ወላጅም ደግሞ የወላጅ ጭንቀት ቀንሷል። ወላጅ ለዛ ጻም የሚያወጣው ወጪ ለሌሎቹ ለጤናማ ለሆኑ ህጻናቶች ያወጣ እቤቱ ቤተሰቡ ራሱ ከፖቨርቲ ላይ ለጻም ወጣት ይችላል እና ፖቨርቲን አድረስ ማድረግ ይችላል በመድኃኒት እርዳታ። የኛ ደረጃውን በአገር ነው፣ ግን የኛ ሚሽን በአጉራት በአፍሪካን በዴቨሎፒንግ ታዳጊ ሀገሮች ነው የኛ ጎል ቪዥናችን። እና ኢትዮጵያ ውስጥ በምንሰራበት ስራ ከአዲስ አበባ ብቻ ከተለያዩ ክፍለ ሀገር ይመጣሉ። የተፈናቀሉ ሰዎች ከሆርን ኦፍ አፍሪካ ከኤርትራ ከተለያዩ ቦታ ይመጣሉ። እነዚህ እና ገንዘብ ስለሌላቸው ወደ እኛ ነው የሚመጡት። እኛ ደግሞ በኪሞቴራፒ በአንታባሪክስ በተለያዩ ነገሮች ህጻናቶች ብቻ ሳይሆን አንዳንድ ጊዜ ነው እናቶች ይመጣሉ በጡት ካንሰር የተያዙ እነሱንም ደግሞ እንረዳቸዋለን።
Beloved Mission ከሚሰራቸው ስራዎች ጋር በተገናኘ የዓላማ ተጋሪዎቹን ለማብዛት አሜሪካ ውስጥ ከሚገኙ የከፍተኛ ትምህርት ተማሪዎች ጋር ለመስራት በጥረት ላይ ይገኛል። በቅርቡ በዩኒቨርሲቲ ኦፍ ሜሪላንድ በነበረው የባህል መድረክ ላይ በመገኘት ከተማሪዎች ጋር ልምድ ለመለዋወጥ ሞክሯል።
አይ ቲንክ የመጀመሪያ ሐሳባችን እንዴት ነው አብዛኛው ሀበሻ የሚገናኝበት ቦታ እና ኢትዮጵያም ደግሞ ባህልና ካልቸር ሴሌብሬት የሚደረገበት የሚከበርበት ቦታ ፈልገን ነበርና በመጀመሪያ ሐሳብ የመጣው ይሄ ስብሰባ ነው። በዚህ ቦታ የሀበሻ የኢትዮጵያ ብቻ ሳይሆን የኤርትራ የአፍሪካም ራሱ ካልቸር የሚከበርበትና ደምቆ የሚታይበት ነው። ፈረንጆችም ጥቁሮችም ሁሉም ከሁሉም ሀገር መጥተው ያዩና የኢትዮጵያን ካልቸር ሴሌብሬት የሚያደርጉበት ነው። እሱን ካወቅን በኋላ ኮንታክት አድርገን እዚህ መጥተን ከነሱ ጋር ጆይን አድርገን እንደዚህ ከነሱ ጋር ኮላቦሬት ማድረግ ጀመረ።
ዶክተር ቢኒያም በተመሰረተ ጥቂት አመታት ውስጥ የበርካታ ሰዎችን ህይወት በበጎ መቀየሩ የሚነገርለት ተቋም የመጪ ዘመን ህልም ከአሁኑ በተሻለ ስምሪትና ብቃት ለተጨማሪ ሰዎች መድረስ እንደሆነ ይናገራል።
የኛ ቪዥን ታዳጊ ሀገሮች ነው። ታዳጊ ሀገሮች በጀነት ያሉት ከጀነታቸው የሚወጡት ያሉት ህዝብ ጤናማ ሲሆን፣ ጤናማ የሚሆነው ደግሞ ሰው የሚያስፈልገው መድኃኒት የሚያስፈልገው ነገር በታመመት ጊዜ ሲያገኝ ነው። የኛ ቪዥን ያንን ማቅረብ ነው።
Beloved Mission የተወደደ ተልእኮ ተቋም ውስጥ ተሳታፊ የሆኑ ወጣት ባለሙያዎች አገልግሎቶችን የሚሰጡት በበጎ ፈቃደኝነት ካለምንም ክፍያ ሲሆን ለሚያከናውኗቸው ስራዎች የሚሆኑ ግብዓቶችን ለማሟላት ከለጋሾች እርዳታ በተጨማሪ የተለያዩ የገቢ ማስተባበሪያ ዝግጅቶችን በተለያዩ የዩናይትድ ስቴትስ ከተሞች ሲያከናውኑ መቆየታቸውንም ሰምተናል። ለአሜሪካ ድምጽ አብታሙ ዘዩም ዋሽንግተን ዲሲ።
ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቤ መሰናዶ ይቀጥላል። አሁን ደግሞ የምናልፈው ወደ ኢትዮጵያ የትራንስፖርት ችግር ነው። በትግራይ ክልል ተጀምሮ ወደ አማራና አፋር ክልል የተስፋፋውን የሰሜን ኢትዮጵያ ጦርነት ከመጀመሩ ቀደም ብሎም ሆነ ከጦርነቱ በኋላ በሀገር ውስጥ የሚደረጉ የየብስ እንቅስቃሴዎች የጸጥታ ችግር ምክንያት መታጎላቸውን በተለያየ ጊዜና ከተለያዩ የሀገሪቱ አካባቢዎች አስተያየት የሚሰጡ ነዋሪዎች ሲናገሩ ቆይቷል። ወደ አንዳንድ አካባቢዎች በተሽከርካሪዎች መንቀሳቀስ አዳጋች በመሆኑም ሰዎች የአየር ትራንስፖርት ለመጠቀም እንደሚገደዱ ይናገራሉ። ለመሆኑ በአሁን ወቅት ያለው የሀገር አቋራጭ የህዝብ ትራንስፖርት አገልግሎት ምን ይመስላል? ደረጀ ደስታ ዘገባለሁ።
በትግራይ ክልል የተጀመረውና በኋላም ወደ አማራና አፋር ክልል የተስፋፋው የሰሜን ኢትዮጵያ ጦርነት ከመጀመሩ ቀደም ብሎም ሆነ ከጦርነቱ በኋላ አገር ውስጥ የሚደረጉ የየብስ እንቅስቃሴዎች በጸጥታ ችግር ምክንያት መታጎላቸውን በተለያየ ጊዜና ከተለያዩ የአገሪቱ አካባቢዎች አስተያየት የሚሰጡ ነዋሪዎች ሲናገሩ ቆይተዋል። ወደ አንዳንድ አካባቢዎች በተሽከርካሪ መንቀሳቀስ በማዳገቱም ሰዎች የአየር ትራንስፖርት ለመጠቀም እንደሚገደዱ ይናገራሉ። ለመሆኑ በአሁን ወቅት ያለው የአገር አቋራጭ የህዝብ ትራንስፖርት አገልግሎት ምን ይመስላል? ለዚህና ለሌሎች ጥያቄዎች ምላሽ ለማግኘት የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ፕሬዝዳንት አቶ ብርሃኔ ዘሩን አነጋግሬያቸዋለሁ። የማህበሩ ተሽከርካሪዎች አገልግሎት የሚሰጡት ወደ የትኛው የአገሪቱ አካባቢዎች እንደሆነ ተጠይቀው ከሚያብራሩበት ይጀምራሉ።
አንዳንዴ የተሰሳ ችግር የነበረባቸው ቦታዎች ላይ የማንሄድበት ነበር። አሁን ግን በዚህ በኦሮሚያ በወለጋ ሳይድ ተንቀሳቀስን።
ከአዲስ አበባ ተነስቶ ወዴት ድረስ መሄድ ይችላል? በእያንዳንዱ አቅጣጫ
ወደ ወለጋ ይሄዳል።
እስከ የት ድረስ ወለጋ ማለት?
እስከ ጊምቢ ድረስ ያልፋል። ሁሉም ጋር ያጠቃል። አሁን ባለው ሁኔታ አማራ ክልል በተወሰኑ የጸጥታ ችግር የነበረባቸው ነበር። ያም ሆኖ ግን በተቻለ መጠን አማራ ክልልም መኪኖች እየሄዱ ነው።
የማይሄዱባቸው አካባቢዎች አሉ?
አሁን ላይ የለም።
ጠቅላላ ወዴትኛውም አካባቢ እንቀሳቀሳሉ?
አዎ፣ ያው እንግዲህ የጸጥታው ነገር ኦን ኤንድ ኦፍ አይደለ። አንዳንድ የጸጥታ ችግሮች ሲኖሩ ፎር ሴፍቲ ይቆማል እንጂ አሁን ባለው ሁኔታ ሁሉም ጋር እየሄድን ነው። የዚህ ደሴ በርም ሰሞኑን በዚህ በአላማጣ ጉዳይ ላይ ትንሽ መስተጓጎል አድርጎ ነበር አንድ ሁለት ቀን። ከዛ በኋላ ግን ያው አሁን ተስተካክሎ እስከ መቀሌ ድረስ እየተሄደ ነው። ደሴ ዙሪያ ያሉትም ከዚህ ከአዲስ አበባ ተነስተን እየሄድን ነው።
አውቶቡሶች ናቸው የሚሄዱት?
አዎ፣ አገር አቋራ
በየቀኑ ነው የሚሄዱት?
አዎ፣ በስኬጁላቸው መሰረት በየቀኑ እየወጡ ነው። አሁን ለምሳሌ በዚህ በደሴ መስመር ያው በዓልን አስመልክቶ በርካታ ህብረተሰባት በዓሉን ከቤተሰቡ ጋር ለማሳለፍ እየሄደ ነው። በርከት ያሉ ተሽከርካሪዎች ደግሞ በትርፍ ጉዞ እየመደብን እየሄዱ ነው። አሁን መቀሌ ራሱ በዛሬው ቀን እንኳን ወደ 16 መኪና ሄዷል።
ከወትሮው የተለየ ነገር አለው የእንቅስቃሴው መጠንና?
አሁን በዓል ስለሆነ ትንሽ እንቅስቃሴው ጨመር ብሏል።
በአዘቦት ቀን ምን ያህል ነው የሚሄደው በቀን? ለምሳሌ ወደ መቀሌ
አዘቦት ቀን አንድ ነው።
ወደ ጎንደር ሲሄዳል?
ከዚህ ከአዲስ አበባ ጎንደር አንዴ፣ አዲስ አበባ ጎጃም ግን እየሄደ ነው። ባህር ዳርም እየተኬደ ነው።
ከአዲስ አበባ ጎጃም ውስጥ እስከ ባህር ዳር ነው ወይስ ከባህር ዳር አልፎም ይሄዳል?
ለዳንግላ ማርቆስ ምናምን እየሄደ
ነው። በቀን አንድ ብቻ ነው የሚሄዱት? በየቀኑ በአንድ ቀን ነው የሚገቡት ወይስ?
በስኬጁሉ መሰረት አሁን ለረጅም ጊዜ ጎጃም መስመር ተዘግቶ አልነበረም። አሁን ግን ያው ስታ ሁኔታ በከፊል አስተማማኝ እየሆነ ይመስላል። ስለዚህ ህብረተሰቡ ደግሞ መጓጓዝ አለበት። ስለዚህ ያንን እያደረግን ነው። ያው ኦን ኤንድ ኦፍም ቢሆን ዛሬ ሄደ ነገ ደግሞ ጸጥታው ትንሽ ካስቸገረ እሱን አዘግይተ ደግሞ አንድ ቀን ሁለት ቀን አልፈ ደግሞ አገልግሎት መስጠትን ትቀጥላለን።
በዚህ ውስጥ ምን ያህል ፈቃደኞች ናቸው የህዝብ ትራንስፖርት አገልግሎት ሰጪዎች? የሚከፍሉትስ ዋጋ ምን ያህል ነው? እስካሁንስ የከፈሉት ዋጋ ምንድን ነው?
ያው እንደ ነጋዴ ነው የምታስበው። ዞሮ ዞሮ አንዳንዴ ተጥሳ ያበለባቸው ክልሎች ላይ ያው ትንሽ መከራከር ጉዳይ ይኖራል። መንግስት አንዳንዴ ጀባም የፓትሮሊንግ ስራም ስለሚሰራ እንሄዳለን። ሹፌሮች አንዳንድ ጊዜ ያው ከፍራቻ የተነሳ እንሄድም ላይ የሚሉ ይኖራሉ። ግን በከፊል ነው እሱ። ግን አሁን ያ የተቀረፈ ነው።
ሹፌሮች ወይም የትራንስፖርት ድርጅቶች ይገደዳሉ እንዲሄዱ ወይስ በመርጫቸው ነው የሚሄዱ?
እኛ በጋራ ሆኖ በሚወጣ ስኬጁል አለ። የጋራ የስምሪት የሚወጣ ለማህበራት በጋራ ሆነን የምናወጣው ማለት ነው። በዛ ስምሪት መሰረት አሽከርካሪዎቻቸውን መድበው ስራውን ይሰራሉ። ግዴታ የሚባል ነገር የለም። ያው ግድ የሚኖረው በሀገር ላይ የሚመጣ አንዳንድ የጸጥታ ነገሮች አሉና እዚህ ሪሻፍሊንግ ሰራዊት ማጓጓዝ ነገር ሲኖር ያው ግዴታ ስለሆነ ያን ጊዜ በግዴታ እንሰራለን።
ካለው ፍላጎት አንጻር ከህዝብ ፍላጎት አንጻር ማለት ነው ምን ያህል በቂ የትራንስፖርት አቅርቦት አለ? አገር አቋራጭ አውቶቡሶችን በሚመለከት ነው መጠይቆት።
አሁን ባለው ሲቹዌሽን ነው ወይስ ኢን ጀነራል ነው የምታወራው?
በጠቅላላውም አሁን ባለው ሁኔታ ሁለቱንም ለይተው ቢነግሩኝ ደስ ይለኛል።
የኛ ፖፑሌሽን ግሮዝ ያው እንደምታየው ከፍ እያለ ነው። ፍልሰቱ አዲስ አበባ ላይ በጣም በርካታ ነው። አሁን ባለው ሲቹዌሽን አዲስ አበባን ጨምሮ ትራንስፖርት አቅርቦቱ ካለን የተሽከርካሪ ብዛትና ከዲማንዱ ጋር ተመጣጣኝ አይደለም።
እሱ በፊት ከነበረው ቀንሷል ቁጥሩ የተሽከርካሪው አቅርቦት?
አዎ በፊት ይገባ ነበር። አሁን ግን አደረጃጀታችንም ድሮ የነበረው በማህበራት አደረጃጀት ነበር ለረጅም ጊዜ። ሶ አሁን መንግስት አደረጃጀቱን እድገት የሚመጥንና ተወዳዳሪ ለመሆን በሚል በንግድ ህጉ ብቻ እንድንደራጅ አድርጎ ወደ ስራ እየገባንበት ያለ ሁኔታ ነው። ፍሬት ትራንስፖርቱ ኦልሞስት ሁሉም ወደ ንግድ አደረጃጀት፣ ወደ አክሲዮን፣ ወደ ፒኤልሲ ዞሯል። እንደ በፊቱ በማህበራት የለም። ያ በነን ፕሮፊታብል ኦርጋኒዜሽን ስም የተደራጀ ነበር ለሀያ ምናምን አመት። አሁን ግን መንግስት እዚህ በአዲሱ የትራንስፖርትን ከማሳደግ አኳያ እና ተወዳዳሪ ከመሆን አኳያ በሼር ካምፓኒ ጠንካራ እንድንሆን በተለያየ አደረጃጀት አውጥቶ እዛ ውስጥ ኢንጌጅድ ሆነን ኦልሞስት የደረቅ ጭነቱ አልቋል። እዛ ሆነናል። የቀረው አሁን ማመላለሻ ነው። ህዝብ አመላለሻም በሂደት ላይ ነው ያለ ነው። እየቀየር ነው ነው። በዛን ጊዜ የተሻለ ተሽከርካሪ የመበደር አቅም ይጨምራል። እንግዲህ መንግስትም አንዳንድ ኢንሴንቲቭ ያዘጋጅልናል ብለን ተስፋ እናደርጋለን።
የህዝብ ማመላለሻዎቹ ስምሪት ለምሳሌ ድሮ በአንድ ቀን ተነስተው በአንድ ቀን የሚገቡበት ወይም በአንድ ቀን ተነስተው ሁለት ቀንም ይፍጭ ብቻ የነበራቸው የጊዜ ገደብ ነበረ። አሁን በዛ ጊዜ መሰረት ነው የሚሄደው ወይስ ለውጥ አለ?
ልዩ የሚባሉ የትራንስፖርት አቅርቦት አለ። ያ ማለት አርሊ ከአዲስ አበባ ተነስቶ ኢንጂን ሳይዝ የተለየ ነው። የክፍያው መጠንም ለዛ ክፍያ መጠን የሚችሉ ህብረተሰቦችን ይዞ ኦልሞስት ሁሌ በአንድ ቀን ነው እሱ የሚገባ። ከዚህ መቀሌም የሚገባ አለ። ከዚህ ይሄ ተነስቶ አርባ ምንጭም የሚገባ አለ። ረጃጅም መስመሮች ያሉትን ይሄዳል። በመደበኛው ግን በኪሎ ሜትር ሽፋናቸው ለምሳሌ መቀሌን ካየን በሁለት ቀን ነው የምናደርገው።
ምን ያህል ሰዎች ነው የሚጭኑት?
መደበኛ አውቶቡስ ከ60 ወንበር ነው። ከ45 እስከ 55 ወንበር ነው በልዩ። ያው ምቾትን ምንን ታሳቢ ያደረገ ስለሆነ
የእናንተን ብቻ ነው የሚጠቀሙት ወይስ ሌሎችም አሉ? ሌሎችም እንደናንተው እንደዚሁ የሚያቀርብ አለ አውቶቡሶችን በሚመለከት ወይስ አገር አቋራጭ አውቶቡሶችን ማለቴ ነው? ለምሳሌ ዛሬ አንድ ሄዷል ብለውኝ ነበርና ሌላም ከሌላም በኩል የሚሄድ አለ ወይስ የእናንተ ብቻ ነው?
አይ በመደበኛ የተደራጁት ከመንግስት ተርሚናሎች የሚነሱ አውቶቡሶች ናቸው። በመደበኛነት የምንወጣው እኛ ብቻ ነን። ያ ማለት እኛ እንሄዳለን። እንደገና ደግሞ ልዩ ባስ ደግሞ ያሉት ከስተመሮች የተለዩ የመክፈል አቅማቸው ከፍ ያለ ስለሆነ እነሱም ይሄዳሉ። ግን ብዙሀኑን የሚወክለው መደበኛው ስለሆነ መደበኛው በቀን ከሚሰጠው ስምሪት ውጪ አይሄድምም። ሪስትሪክትድ ነው።
ወደ ጎንደር፣ ወደ መቀሌ፣ ወደ የትኛውም አካባቢ መሄድ ወደ ወለጋም ቢሆን መሄድ የሚፈልጉ ተጓዦች ቢኖሩ ያላቸው አማራጭ ምንድን ነው? አውቶቡስ መሄድ ለሚፈልጉት
እንግዲህ ያው ልዩ አውቶቡስ አለ ብያለሁ። ከዛ መደበኛው አለ። እንደገና ደግሞ ክልሎች ያደራጇቸው መለስተኛ የሚባሉ አውቶቡሶች አሉ።
አብዛኛው የትኛውን ነው የሚጠቀመው ከነዚህ ውስጥ?
መደበኛውን ነው በብዛት የምንጠቀመው። መንግስትም ታሪፉን ሬጉሌት የሚያደርገው እና መንግስት በሚሰጠው ታሪፍ መሰረት ብቻ ነው የሚንቀሳቀሰው እና ብዙሀኑን ክፍል የሚሸፍነው መደበኛው።
ዋጋስ አማካይ ትልቁ ርቀት የሚያስከፍለው ምን ያህል ነው? እስከምን ያህል ድረስ?
አሁን ባለው 840 ብር አካባቢ ነው
በአውቶቡስ ለመጓዝ።
አዎ በልዩ ደግሞ ወደ 2400 ምናምን ብር በአንድ ሰው ትከፍላለ። ልዩነቱ ይሄ ልዩ የሚባለው በአንድ ቀን ነው የሚገባው፣ መደበኛው ግን በሁለት ቀን ነው የሚገባው።
በጣም አመሰግናለሁ።
በጣም ደረጀ፣ እኔም በጣም አመሰግናለሁ።
ተከታዩ ዘገባችን የተደገመ ነው። ዘልምኖስ ፈንድ ኢትዮጵያን ጨምሮ በአራት የአፍሪካ ሀገራትና በሶሪያ የሚንቀሳቀስ በትምህርት ላይ ትኩረቱን አድርጎ የሚሰራ ግብረሰናይ ተቋም ነው። ተቋሙ ኢትዮጵያ ውስጥ ከጋምቤላ ክልል ውጪ በሁሉም ክልሎች ይንቀሳቀሳል። ባለፉት 3 አመታትም ከ300,000 በላይ በግጭትና በአየር ንብረት ለውጥ እንዲሁም ደግሞ በኑሮ ውድነት ሳቢያ ትምህርታቸውን ያቋረጡ ህጻናት በተፋጠነ የትምህርት መርሃ ግብር አማካኝነት ለአንድ አመት ያክል ተምረው የብቃት ማረጋገጫ ፈተናን በመፈተን ከእድሜ ኩዮቻቸው እኩል ትምህርታቸውን እንዲቀጥሉ ማድረግ ችሏል። ከዚህ በተጨማሪም ደግሞ በግጭትና በሀገር ውስጥ መፈናቀሎች ምክንያት ለአይምሮ ጠባሳ እንዲሁም ደግሞ ለድህረ አደጋ ሰቀቀን የተጋለጡ መምህራን እንዲሁም ደግሞ ተማሪዎችንም ያግዛል። በዙሪያ የተጠናቀረው ዘገባ ይቀጥላል። ቀደም ብሎ በኮቪድ-19 ወረርሽኝ ከዛ በመቀጠል ደግሞ በትግራይ ክልል በተነሳው የሰሜኑ ጦርነት ልጆቻቸው ከትምህርት ገበታቸው ርቀው በእድሜያቸው ማድረግ የሚገባቸውን ሳይሆን ጦርነትና ወረርሽኝ እየተቀባበሏቸው ትምህርታቸውን ያቋረጡባቸው የስድስት ልጆች እናት ወይዘሮ አልጋነሽ የልጆቻቸው እድሜ መባከን ያሳዝናቸዋል።
ትምህርት የተቋረጠ 2012 ነው። ኮሮና ተደባባ በኋላ ትምህርት አላገኘም።
የተባበሩት መንግስታት ድርጅት የህፃናት ፈንድ ዩኒሴፍ በጎርጎሮሳውያኑ 2023 ባወጣው መረጃ በኢትዮጵያ በግጭትና በአየር ንብረት ለውጥ ሳቢያ 13 ሚሊዮን የሚደርሱ የቅድመ መዋለ ህፃናትና የአንደኛ ትምህርት ቤት ተማሪዎች ከትምህርት ገበታ ውጪ መሆናቸውን አስታውቋል። ዘልምነስ ፈንድ ኢትዮጵያን ጨምሮ በተለያዩ ግጭት ባለባቸው ሀገራት ህፃናት ያቋረጡትን ትምህርት በተፋጠነ የትምህርት አመትና የትምህርት አሰጣጥ ወስደው ተመልሰው ከኩዮቻቸው እኩል እንዲማሩ በማድረግ ይሰራል። የተቋሙ የምስራቅ አፍሪካ ዳይሬክተር ዶክተር አለማየሁ ኃይሉ
በጀመርንበት አመት ሌሎች ዩኒቨርሲቲዎች ስንረዳ የነበረው ችግር በጣም ጥቂት ነበር። የትምህርት ቤት አለመዳረስ፣ በድህነት ከድህነት ጋር የተያያዘ ትምህርት ቤት አለመግባት ነበር። አሁን ደግሞ ብዙ ችግሮችን ጨምረናል። ግጭቶች በተለይ ደግሞ ትልቅ አስተዋጽኦ የሚያደርጉ በሀገር ውስጥ ያሉ ግጭቶች፣ የተፈጥሮና የሰው ሰራሽ አደጋዎች፣ ጎርፍ የመሳሰሉት ነገሮች አሁን በየአመቱ ከትምህርት ቤት ውጭ ያለውን ህፃን ቁጥር እየጨመሩ ነው።
ዶክተር አለማየሁ በኢትዮጵያ ያለው የትምህርት ስርዓት በግጭትና በተለያዩ አደጋዎች ጊዜያቸው የባከነባቸውን ህፃናት ተመልሶ ወደ ትምህርት ገበታቸው እንዲመጡ የሚያደርግበት የተቀናጀ አካሄድ አልነበረውም ይላሉ።
አሁን የተስፋፋ መንግስትም አይ ጠቃሚ ነገር ነው ብሎ እየወሰደው ነው ያለው ማለት ነው። በግጭት በተፈጥሮ አደጋ ወይ በሰው ሰራሽ አደጋ አንድ ህፃን ልጅ የትምህርት ዕድል ሲነፈገው ምንድን ነው የሚያጣው ብለን መጠየቅ ነው የመጀመሪያ ጥያቄ። ትምህርት ያጣል። ከትምህርት በላይ ግን የሚያጣው ነገር ጊዜው ይባክንበት። በጣም ትልቁ ጠቃሚ ነገር ጊዜ ነው። ምክንያቱም ልጆች በሰባት ዓመታቸው ትምህርት መጀመር አለባቸው። 3 ዓመተኛ ግጭት ውስጥ ከቆየን አዋቂዎች የተባልነው ሰዎች ልጁ በሰባት ዓመት በግባት የነበረበት ወይም የነበረባት ልጅ 10 ዓመት ይሞላታል ማለት ነው አይደል? 10 ዓመት ሲሞላት እንግዲህ ትምህርት ልትጀምር ነው። በሰባት መጀመር የነበረባት እንግዲህ በአገራችን ውስጥ በሚሊየን የሚቆጠሩ ቅድም እንደነገርኩሽ 20 ሚሊየን ልጆች የሚሆኑ እድሜያቸው ሰባት ደርሶ መግባት ሲገባቸው በአካባቢያቸው በነበረ ግጭት ምክንያት ትምህርት መግባት ሳይችሉ ቀርቶ እድሜያቸው ከፍ አለ። ስለዚህ እኛ የምናደርገው ግጭቱ ሲያቆም ይህንን አፋጣኝ የትምህርት መርሃ ግብር መምህራን አሰልጥነን ሰው መድበን ተማሪ መድበን ግብዓት መድበን እነዚህ ልጆች በአንድ ዓመት ውስጥ የሶስቱን ዓመት ትምህርት እንዲያጠናቀቁና በትምህርት ሚኒስቴር መመዘኛ ተፈትነው አራተኛ ክፍል እንዲገቡ የባከነውን ጊዜያቸውን እንዲያካክሱ የሚያደርግ ነው። ይሄ ደግሞ ለኢትዮጵያ አዲስ ነበር።
የድሬዳዋ ከተማ ነዋሪ የሆኑት ወይዘሮ አዜቤ ዘንድሮ ልጆቻቸውን የሚያስተዳድሩት ጽዳት ስራ ሰርተው በሚያገኙት ገቢ ነው። የባጃጅ ሹፌር የነበሩት ባለቤታቸው በአይን ህመም ምክንያት ለጊዜው እያገዟቸው አይደለም። በአቅም ማነስ የተነሳ ለሁለት ዓመታት ትምህርት አቋርጦ የቆየው የመጨረሻ ልጃቸው ዘልምነስ ፈንድ በሚሰጠው የተሳለጠ የትምህርት ስርዓት ውስጥ ተጠቃሚ መሆኑን ይናገራሉ።
በጣም ለውጥ አግኝቻለሁ። በትምህርቱንም በፊት አቋርጦብኝ ነበረ። አሁን ጠዋትና ከሰዓትም ይማራል። በጣም እጅግ ጥሩ ለውጥ ነው ያገኘው። ትምህርቱንም አሻሽሎልኛል። ከችግር የተነሳ ነው ዩኒፎርም ማጣትና በቃ ደብተር ከማጣት የተነሳ ነው። ያንን ያው ስላላሟላሁለት በቃ ሲፈልጎ ማስቀራለሁ፣ ሲፈልጎ መልከዋለሁ። በቃ በዛ ችግር ነው የማቋርጠው። አሁን ሰሞኑን ፈትናቸዋለች። ያው ውጤቱን አልሰጠችም እንጂ ተፈትኗል ሰሞኑን እና ጥሩ ውጤት ያመጣን ያለች
የትግራይ ክልል ነዋሪ ሆኑት ወይዘሮ አልጋነሽም የወይዘሮ አዜብን የደስታ ስሜት ይጋሩታል። ወይዘሮ አልጋነሽ በጦርነት የስነ ልቦና ችግር የደረሰባቸው እንዲሁም ደግሞ ግዛቸው የባከነ የአካባቢው ህጻናት በተፈጠነው የትምህርት ፍርሃት አማካኝነት ወደ ትምህርት ገበታቸው ይመለሳሉ ሲባል እሳቸውና የአካባቢው ነዋሪዎች የትምህርት ቤቱን ምግብ በማብሰል ጭምር መተባበራቸውን ይገልጻሉ።
እኛ በጣም ተደንቃሉ። አነስ ሙሉ ጦምሮ እንደዚህ ያለ እውቀት የማይዙ በአንድ አነስ ወደ ሶስተኛ አልፎ ይሄ እውቀታቸው እንግሊዝኛ መንበብ ነው ክለዋል። በጣም ይሳብ ይሄ በጣም ማደንቅ ነገር ነው። በጣም እኔ በጣም ጥሩ ነው ብዬ ነው የምወስደው።
ለመነስፈንት በመላው ኢትዮጵያ ከጋምበላ ክልል ውጪ ግጭት ባሉባቸው ስፍራዎች ካሉ ትምህርት ቤቶች ጋር በመተባበር በጨዋታ የታገዘና ንባብ ላይ ትኩረቱን ያደረገ ትምህርት ይሰጣል።
እንደ ውጤት የምንቆጥረው በዚህ መርሃ ግብር ብቻ ከ300,000 በላይ ልጆች በዚህ መርሃ ግብር ጀምረው መደበኛ ውስጥ ገብተው የመጀመሪያዎቹ ተመዝጋቢዎች አሁን 8ኛ ክፍል 9ኛ ክፍል ደርሰው የተሻለ ሆነው የተገኙት ሪፖርቱ አለ እሱና አሁን በዛ ምክንያት ያ ሪፖርት ከወጣም በኋላ ብዙ የመንግስት ሰዎችም እየተሳቡ አይንፈልገዋለን እያለው አሁን ትምህርት ሚኒስቴር ይህንን ፖሊሲ ውስጥ ከቶታል። እና ትምህርት አሽቆለቆለ ጥራቱ ሲባል ብዙ ሰዎች የሚፈልጉት ችግሩን ሌሎች ቦታዎች ላይ የሚፈልጉት እኛ ደግሞ ዋና ችግር የምንለው መሰረት ላይ ነው።
የተቋሙ ዲሬክተር ዶክተር አለማየሁ ታዲያ በተለይም ግጭት ባለባቸው አካባቢዎች የሚኖሩ ተማሪዎችና ህጻናት ቱራማ፣ የአእምሮ ጠባሳና እንዲሁም ደግሞ PTSD የተሰኘው የድህረ አደጋ ስቅቅን እንደሚያጋጥማቸው በመግለጽ ተቋማችን በመፍትሄው ላይ ትኩረት አድርጎ እየሰራ ነው ይላሉ።
2022 ላይ ኮንሶ ፕሮግራም ስንሰራ ኮንሶ ድብልቅልቅ ያለ የብሔር ብሔረሰቦች ግጭት ተፈጥሮ በርካታ ማህበረሰብ ቤቱ ተደምስሶ ምናምን ተፈናቅሎ ከተማ ውስጥ ገብቷል። ስለዚህ አሁን ኮንሶ ላይ እኛ የምንለው ትምህርት ብቻውን ብንሰጥ ይሆናል ወይ? አይሆንም። እንዳልሽ ልጆቹ ምንድን ነው የሚባለው በአእምሮ ጎድተዋል፣ ትራውማታይዝድ ሆነዋል። ቤት የላቸው፣ አርሶ ልጆቻቸውን አይቀልም። ስለዚህ ፕሮግራማችን ውስጥ አዳዲስ ግባቶች ጨመርን ማለት ነው። አንደኛው ትራውማ ሄሊንግ የምንለው መጀመሪያ ጥንተን ማለት ነው፣ ትራውማ ሄሊንግ ጥንተን። ሁለተኛ ሶሻል ኢሞሽናል ለርኒንግ ልጆች ኮንፊደንስ በራስ መተማመን እንዲኖራቸው ከሌላው ጋር ተግባቦት ኮሚኒኬሽን እንዲኖራቸው የተለያዩ ስኪሎች ያሉበት ውስጥ እሱን ጨምር እንደ ካሪክለም። ሶስተኛ የትምህርት ቤት ምገባ ጨምር። ሴም ቲንግ አንድ አይነት ነገር ነው ትግራይ ያለ ነው። እና የመጀመሪያችን ከአዲስ አበባ ዩኒቨርሲቲ ጋር ተባብረን ሰፊ የሆነ የትራውማ ዳሰሳ ጥናት አደረግን። እንዲሁም ግሎባሊ ስን ተደርጓል፣ ተሰራይቷል በዓለም አቀፍ ደረጃ። እሱን ጥናት ቤዝ አድርገን ነው የትግራይን ፕሮጀክቶቻችን የቀረጽም።
ያለመነስፈንድ በቅርቡ በትግራይ ክልል መሰረቱን አድርጎ በአእምሮ ጤና ዙሪያ በመምህራንና ተማሪዎች ላይ ያደረገው ጥናት ከአምስት መምህራን አራቱ እንዲሁም ደግሞ ከሁለት ተማሪዎች አንዱ በድህረ አደጋ ሰቀቀን ውስጥ እንደሚገኝ አመላክቷል። ያለመነስፈንድ ከኢትዮጵያ ውጪ በሶሪያና በአራት ግጭት በበረታባቸው የአፍሪካ ሀገራትም ይሰራል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። የምሽቱ የመጨረሻው ዘገባችን በናይጄሪያ የጸጥታ ሁኔታ ላይ ያተኮረ ነው። የቲሞቲ ኦቪዝን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች።
ባለፈው አመት እንደ አውሮፓውያን አቆጣጠር ጥቅምት 14 ምሽት ደህንነቷን ለመጠበቅ ስሟን ቀይረን ላቲፋ ኢብራሂም ስንል የምንጠራት ናይጄሪያዊ ተማሪ ሰሜን ናይጄሪያ በሚገኘው ጋንዱ ማህበረሰብ ውስጥ ከምትማርበት ትምህርት ቤት ወደ መኖሪያዋ በመመለስ ላይ ያለች አምስት የታጠቁ ሰዎች ከሁለት የክፍል ጓደኞቿ ጋር አፍነው ወሰዷት። ላቲና በወቅቱ በጠላፊዎቿ ይደፈሩ የነበሩትን የጓደኞቿን ትግልና ጩኸት ትሰማ እንደነበር ታስታውሳለች።
In front of us, though our faces were covered, we were beaten there and were not treated nicely.
ፍልፍታችን ነበር የሚያደርጉት። አይናችን ቢጨፈንም ፍታችን ይደፈራቸው። እዛ ያለንም ደብድበውናል። ለእኛ ጥሩ አልነበሩም።
ደፋሪዎቹ እሷን ባለመንካታቸው እድለኛ ነኝ ትላለች። ወንጀሉ ለፖሊስና ለትምህርት ቤቱ ባለስልጣናት ሪፖርት ቢደረግም ለአራት ቀናት ታግተው የቆዩት ሶስቱ ጓደኛሞች ተለቀው ወደ ቤታቸው መመለስ የቻሉት ቤተሰቦቻቸው የማስለቀቂያ ገንዘብ ከከፈሉ በኋላ ነው። ላቲፋ ቤተሰቦቿ 5 ሚሊዮን ናይራ ወይም ወደ 3400 ዶላር የሚጠጋ ገንዘብ ለጠላፊዎቿ መክፈላቸውን ትገልጻለች።
My family is way stressed and worried, like it wasn't easy, especially my mom, she was so stressed.
ቤተሰቦቼ በጣም ተጨንቀው ነበር። ለእነሱ ቀላል አልነበረም። በተለይ እናቴ ከፍተኛ ውጥረት ውስጥ ነበረች።
ለገንዘብ ሲባል የሚፈጸም እገታ በህዝብ ብዛት በአፍሪካ ቀዳሚ የሆነችውና እየተባባሰ በሄደ የኢኮኖሚ ቀውስ የምትታመሰውን አገር ከፍተኛ ስቃይ ውስጥ ከቷታል። በየካቲት ወር የናይጄሪያ የዋጋ ግሽበት ከ31 ከመቶ ያለፈ ሲሆን ባለፉት 3 አስርተ ዓመታት ውስጥ ከታየው ከፍተኛው መጠን ነው። ተንታኞች እንደሚሉት በሽፍቶች የሚፈጸመው እገታ ገንዘብ ለማግኘት ሲባል የሚፈጸም ሲሆን ማስለቀቂያ ገንዘቡ እንደተከፈለ ታጋቾቹ ወዲያውኑ ይለቀቃሉ። SBM የተሰኘው በናይጄሪያ ስላለው የደህንነት ስጋት የሚያማክር ተቋም ፕሬዝዳንት ቦላ ቲኑቡ በግንቦት ወር ስልጣን ከያዙ ወዲህ በዋናነት በታጣቂዎችና የታጠቁ ዘራፊ ሽፍቶች የታገቱ 4700 ሰዎችን ጉዳይ መመዝገቡን አስታውቋል። በሽዎች የሚቆጠሩ ደግሞ በጸጥታ ችግር ምክንያት ከቤት ንብረታቸው ተፈናቅለዋል። የናይጄሪያ የጸጥታ ኃይሎች ለ14 ዓመታት ሲንቀሳቀሱ የቆዩትን የቦኮ ሐራም አማጽያንና በምዕራብ አፍሪካ የሚንቀሳቀሰውን አክራሪ እስላማዊ መንግስት የበርካቶችን ነፍስ ያጠፉ የእርስ በርስ ግጭቶችንና ተገንጣይ ቡድኖች የሚያስነሱትን ሁከትም ለመቆጣጠር ጥረት ያደርጋሉ። ችግሩን ለመቅረፍ ታዲያ የናይጄሪያ ባለስልጣናት የሀገሪቱን የፖሊስ ኃይል ማጠናከር እንዲቻል ክልሎች የፖሊስ አካላት እንዲኖራቸው በየካቲት ወር ተስማምተዋል። ህጉ ተጸደቀ፣ እያንዳንዱ የናይጄሪያ ክልል የየራሱ ኃይል እንዲያስተባብር የሚያስችል በህግ የተደገፈ ስልጣን ይኖረዋል። ሆኖም መጀመሪያ አዲሱ ረቂቅ ህግ በህግ መወሰኛው ምክር ቤት መጽደቅ ይኖርበታል። ሲሞን ኢቡና ፍራንሲስ ኦፓራኖዚ የተሰኙት ሁለት ያቡጃ ነዋሪዎች ስለ አዲሱ ረቂቅ ህግ የተሰማቸውን ለአሜሪካ ድምጽ አጋርተዋል።
The people who constitute the police force are members. They are the local.
የፖሊስ ኃይሉ የሚዋቀረው በዚያ አካባቢ ነዋሪዎች ነው። እነዚህ ሰዎች ደግሞ የዛና አካባቢ መግቢያ መውጫ ቀዳዳውን ሁሉ ያውቃሉ። ስለዚህ ከሌላ አካባቢ ፖሊስ ሆነው ወደ ክልሎች ከሚመደቡት በተሻለ የደህንነት ችግሮችን መፍታት ይችላሉ።
They will pick people from that area. Anything that comes around that place, we know ourselves. It will reduce a lot of things.
ከዚህ አካባቢ ሰዎችን ይመርጣሉ። ወደዛ አካባቢ የሚመጣ ማንኛውንም ነገር ደግሞ ራሳችን እናውቃለን። ይሄ ብዙ ነገር ያቃልላል። ነገር ግን መጥፎ የሚሆነው ፖለቲከኞቹ ይሄንን ተቃዋሚዎችን ለማስፈራራት የሚጠቀሙበት ከሆነ ነው።
አውታር ባለፈው አመት ጥናት ካካሄደባቸው 11 የህዝብ ተቋማት መካከል የናይጄሪያ ፖሊስ ኃይል እጅግ የከፋ ደረጃ ተሰጥቶታል። የፖሊስ አባላት በጭካኔ ዝርፊያና ማሰቃየት ተግባራት ይከሰሳሉ። ሆኖም ፖሊስ ክሱን አይቀበለውም። ይልቁንም የፖሊስ ባለስልጣናት ወንጀላዎቹን ለመመርመርና ጥቃት አድራሾቹን አባላት ተጠያቂ ለማድረግ በተደጋጋሚ ቃል ይገባሉ። የጸጥታ ጉዳይ ተንታኙ ካቢሮ አዳሙ እንደሚሉት ትኩረት ሊሰጠው የሚገባው ጉዳይ ተጠያቂነት ነው።
What we need more than anything is accountability. If we don't have accountability in governance,
ከምንም ነገር በላይ የሚያስፈልገን ተጠያቂነት ነው። በአስተዳደር ውስጥ ተጠያቂነት ከሌለ ሌላ የፖሊስ አካል ለመፍጠር ወደፊት መራመድ አንችልም።
እንደ አውሮፓውያን አቆጣጠር በጥቅምት 2020 የፖሊስን ጭካኔ የተመላው ድርጊት በመቃወም በመላው ናይጄሪያ ሰልፎች ከተካሄዱ ወዲህ የናይጄሪያ ፖሊሶች ጥልቅ ፍተሻ እየተደረገባቸው ነው። የየክልሎቹን ፖሊስ ለማቋቋም የሚደረገው ጥረት ሌላው ሊገጥሞ የሚችለው ተጨማሪ ፈተና ደግሞ የገንዘብ ድጋፍ መሆኑን ተንታኞች ያሰምሩበታል። ሆኖም የናይጄሪያ ፓርላማ ክልሎች የራሳቸው ፖሊስ ኃይል እንዲኖራቸው የሚደረገውን ህግ ከማጽደቃቸው በፊት የሲቪል ማህበራትንና የዜጎችን አስተያየት እየገመገመ መሆኑን አስታውቋል። በቲሞቲ ኦቢየዙ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ተመልካቾቻችን ስለነበረን ቆይታ ያመሰግናለን። እዚህ ላይ እንሰናበታለን። የደንገረመው ሰናዶን በመምራት ብርሃናይሉ በመቀጣጠር አብረናችሁ ነበር። ጤና ይስጥልን።